ተመራጩ ፕሬዝዳንት ዶናልድ ትራምፕ በመጪው ሰኞ የዩናይትድ ስቴትስ 47ኛ የአሜሪካ ፕሬዝዳንት ሆነው ቃለ መሐላ ይፈጽማሉ። ይህንን የቃለ መሐላ ስነ ስርዓትና ለሁለተኛ ጊዜ የሚካሄደውን የትራምፕ መንግስት ምስረታ ለመከታተል በመቶችና በሺዎች የሚቆጠሩ ሰዎች በዋና ከተማዋ ዋሽንግተን ዲሲ በሚገኘውና ናሽናል ሞል ተብሎ በሚጠራው ስፍራ ይገኛሉ ተብሎ ይጠበቃል። ትራምፕ በምርጫ ዘመቻቸው ወቅት ስልጣን ከተረከቡ የመጀመሪያ ቀን ጀምሮ እንደሚያደርጓቸው ቃል ከገቧቸው በርካታ የፖሊሲ ለውጦች መካከል ህገወጥ ስደት፣ የታሪፍ ጭማሪና ሌሎች የሀገር ውስጥና የጸጥታ እንዲሁም የደህንነት ጉዳዮች የሚገኙበት ሲሆን አሜሪካን ብቻ ሳይሆን በተለያዩ የዓለም ዙሪያ የሚገኙ ህዝቦች እነዚህ ለውጦች በአሜሪካና በዓለም ዙሪያ የሚያስከትሉትን ተጽዕኖች በትኩረት እየተከታተሉ ይገኛሉ። ሰላም ጤና ይስጥልኝ፣ እንደምናምሽታችኋል የተከበራችሁ የአሜሪካ ድምፅ አድማጮችና ተመልካቾቻችን። ሳምንታዊ የጋቢና መሰናዷችን እነሆ ጀምሯል። በዛሬው የጋቢና ቅንብራችን 47ኛውን የአሜሪካ ፕሬዝዳንት ወደ ዋይት ሀውስ ለመመለስ እየተደረገ ያለውን ዝግጅትና የትራምፕ ሁለተኛ የስልጣን ዘመን ምን እንደሚመስል የሚያስቃኙ መሰናዶዎችን ወደ እናንተ እናደርሳለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ በቅንብሩ አብሮን ያመሻል። በመጪው ሰኞ ቃለ መሐላ ፈጽመው ለሁለተኛ ጊዜ ወደ ስልጣን የሚመለሱትን ተመራጩን ፕሬዝዳንት ዶናልድ ትራምፕ ለመቀበል ዋና ከተማዋ ዋሽንግተን ዲሲ በርካታ ዝግጅቶችን ስታደርግ ቆይታለች። በመቶችና በሺዎች የሚቆጠሩ ሰዎች ይታደሙበታል ተብሎ በሚጠበቀው የቃለ መሐላ ስነ ስርዓት በሚካሄድበት የአሜሪካ ምክር ቤት አካባቢ የሚደረገው የጸጥታ ቁጥጥርም እጅግ እየተጠናከረ ይገኛል። ሰኞ በሚካሄደው ስነ ስርዓት ቁልፍ የሆኑ አካባቢዎችንና የጸጥታ ቁጥጥሩ ምን እንደሚመስል ባልደረባዬ ሀብታሙ ስዩም ተዘዋውሮ ቃኝቷል። አብረን እንመልከት።
እንደምንላችኋል እንደምን አድራችኋል አድማጮቻችንና ተመልካቾቻችን። ዶናልድ ትራምፕ የዩናይትድ ስቴትስ 47ኛ ፕሬዚደንት ነው። ቃለ መሐላ ሊፈጽሙ ጥቂት ቀናት ቀርተዋል። በዋዜማው የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ምን ድባብ እንዳላት እናስቀኛችኋለን። እንዲሁም ደግሞ ከባለ ሲመቱ ጋር ተያያዥነት ያላቸውን ቁልፍ ስፍራዎችንም በወፍ በረር እናስቀኛችኋለን። ከበስተጀርባዬ ከሚገኘው አነስተኛ ቤተ ክርስቲያን እንጀምር። ይህ ቤተ ክርስቲያን የቅዱስ ዮሐንስ ኤጲስቆጶስ ቤተ ክርስቲያን ይባላል። ከ200 ዓመት በላይ ያስቆጠረ ደብር ነው። የፕሬዚደንቶች ቤተ ክርስቲያን በሚል ቅጽል ስም ይበልጡን ይታወቃል። ከአራተኛው የአሜሪካ ፕሬዚደንት ጄምስ ማዲሰን ጀምሮ ሁሉም ፕሬዚደንቶች በሥልጣን ዘመናቸው ቢያንስ አንዴ በዚህ ቤተ ክርስቲያን ተገኝተዋል። በአብዛኛው ቃለ መሐላ በሚፈጸምበት ቀን ማለዳ አዲሱ ፕሬዚደንትና አጋሮቻቸው በተገኙበት ልዩ ብሔራዊ የጸሎት ሥነ ሥርዓት ይከናውናል። በመጀመሪያው የሥልጣን ዘመናቸው ወቅት ቤተ ክርስቲያኑን የጎበኙ ትራምፕ የሁለተኛው የሥልጣን ዘመናቸው የመጀመሪያውን ማለዳ በዚህ ስፍራ ይጀምራሉ ተብሎ ይጠበቃል። የቤተ ክርስቲያኑ ስነ ስርዓት ከተጠናቀቀ በኋላ ቀጣዩ ዝግጅት የሚከናውነው ከጀርባዬ በምታዩት የአሜሪካ ፕሬዚደንት መኖሪያ ቤት ወይንም ዋይት ሀውስ ውስጥ ነው። በዚህ ስፍራ ደግሞ ዩናይትድ ስቴትስን ለአራት ዓመታት ያስተዳደሯት ጆ ባይደን ከአዲሱ ፕሬዚደንት ዶናልድ ትራምፕ ጋር የመጨረሻ ቆይታ የሚያደርጉበት አፍታ ይከናወናል።
አዲሱ የዩናይትድ ስቴትስ ፕሬዚደንት ዋይት ሀውስን በይፋ ከመረከባቸው በፊት ከሚሸኙት መሪ ጋር አጭር ቆይታ ያደርጋሉ። ይህ ዘመን የተሻገረ የሻይ ቡና ስነ ስርዓት ሰላማዊ ስልጣን ሽግግርና ለዲሞክራሲ ሂደቶች የሚሰጥ መከባበርን እንደሚያሳይ ይነገራል። በ2020 የምርጫ ዘመን ድል ያልቀናቸው ትራምፕ ውጤቱን ባለመቀበል ይህንን ስርዓት ባይታደሙም ዘንድሮ ግን ከሚሸኙት ፕሬዚደንትና ባለቤታቸው ጋር እንደሚገናኙ ስነ ስርዓቱንም እንደሚፈጽሙ ቀድሞ በተሰራጨው መርሃ ግብር ላይ ታይተዋል። በዋዜማው የዋይት ሀውስ አቅራቢያ ከፍተኛ የጸጥታ ቁጥጥርና የቅድመ ጥንቃቄ ግንባታዎች ሲጧጧፉበት ተመልክተናል። ከዚህ ስነ ስርዓት በኋላ የሚሸኙት ፕሬዚደንትና አዲሱ ፕሬዚደንት ቃለ መሐላ ወደሚፈጸምበት የአሜሪካ ሕግ መወሰኛ ምክር ቤት ያቀናሉ። ተመልካቾቻችን አሁን ደግሞ የሚገኘው ካፒታል ሂል የተባለ በሀገሬው አጠራር በሚታወቀው የአሜሪካ ሕግ መወሰኛ ምክር ቤት ወይንም ኮንግረስ ህንጻ ፊት ለፊት ነው። ዶናልድ ትራምፕ በዚህ ስፍራ ነው እንግዲህ 47ኛው የዩናይትድ ስቴትስ ፕሬዚደንት ነው ቃለ መሐላ የሚፈጽሙት። ይህንን ስነ ስርዓት ለመከታተል የሕግ መወሰኛ ምክር ቤት አባላት፣ ጥሪ የተደረገላቸው እንግዶች እንዲሁም በሺዎች የሚቆጠሩ ከ50 የአሜሪካ ግዛቶች የመጡ ዜጎች ይገኛሉ ተብሎ ይጠበቃል። ለ60ኛ ጊዜ የሚደረገውን የአሜሪካ ፕሬዚደንት የቃለ መሐላ ስነ ስርዓት የሚመሩት የሀገሪቱ ጠቅላይ ፍርድ ቤት ዳኛ ናቸው። በአውሮፓውያኑ ጥር 20 ከቀኑ 6 ሰዓት ላይ ዳኛው ዣን ሮበርትስ ዶናልድ ትራምፕን የአሜሪካ 47ኛ ፕሬዚደንት አድርገው ቃለ መሐላ ያስፈጽማሉ። ስነ ስርዓቱ ከመጀመሩ በፊትና በኋላ ሀገራዊ ክብርን የሚያገዝፉ የሙዚቃ ስራዎችና ትርኢቶች ይቀርባሉ ተብሎም ይጠበቃል። ዘንድሮ ላይ እውቋ የሀገረሰብ ሙዚቃ አቀንቃኝ ኬሪ አንደርውድ ውቧ አሜሪካ የተሰኘውን እውቅ ስራ እንደምታቀርብ ይጠበቃል። የቀድሞ ፕሬዚደንትና ቤተሰባቸው ይፋዊ ሽኝት ከዚህ በኋላ ይከናወናል። የስነ ስርዓት ከተጠናቀቀ በኋላ የሀገሪቱ ጦር ሰራዊትና ሌሎች አካላት በሚሳተፉበት የጎዳና ትርኢት ታጅበው ዶናልድ ትራምፕ በፔንሲልቫኒያ ጎዳና ላይ ከነ ቤተሰባቸው ጉዞ ያደርጋሉ። አመሻሹን ትራምፕ ወደ ዋይት ሀውስ በመመለስ አዳዲስ የሚተገበሩ ህጎች ላይ ፊርማቸውን በማስፈር ስራቸውን በይፋ ይጀምራሉ። ይህንን ልዩ ስነ ስርዓት በስኬት ለማጠናቀቅ ዋሽንግተን ዲሲና አካባቢው ከፍተኛ የጸጥታ አካላት ስምሪት ይኖራልም ተብሎ ይጠበቃል። በዋዜማው ስነ ስርዓቱ በሚደረግበት ስፍራ አቅራቢያ ያሉ መተላለፊያዎች ተዘግተው ተመልክተናል። አማራጭ መተላለፊያዎችም ይፋ ተደርገዋል።
እንግዲህ በተከታተላችሁት መንገድ ዩናይትድ ስቴትስ 47ኛውን የሀገሪቱን ፕሬዚደንት ቃለ መሐላ የማስፈጸም ስነ ስርዓትን ለመከወን እየተሰናዳች ትገኛለች። በእለቱ ደግሞ ከዝግጅቱ ጋር የተያያዙ አዳዲስ መረጃዎች እናጋራችኋለን። አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። ሀብታሙ ስዩም ነበርኩኝ። መልካም ቀን፣ መልካም ምሽት።
እንግዲህ ፕሬዚዳንት ትራምፕ ቃለ መሐላ በሚፈጽሙበት ቀን ባለፉት 40 ዓመታት ውስጥ ያልታየ ቅዝቃዜና ጠንካራ ንፋስ ይኖራል ተብሎ ተተንብዮአል። ባልደረባዬ ሀብታሙ ስዩም ይህንን ቅዝቃዜ ተቋቁሞ የዋሽንግተን ዲሲ ዝግጅት ምን እንደሚመስል ስላስቃኘን እናመሰግናለን። ቀናቶች ብቻ የቀሩትን የተመራጩ ፕሬዚዳንት ዶናልድ ትራምፕ በዓለ ሹመት አስመልክቶ የአሜሪካ ድምጽ በዋሽንግተን ዲሲና በአካባቢው እየተዘዋወረ የተለያዩ ሰዎችንም አነጋግሯል። እነዚህ በዋሽንግተንና አካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በመጪው አስተዳደር ላይ ተስፋ እንዳላቸውና ቀጣዮቹ 4 ዓመታት በተለይ በኢኮኖሚ ዙሪያ የተሻሉ ይሆናል ብለው ተስፋ እንደሚያደርጉ ገልጸዋል። ባልደረባችን ምትኩ ስዩም ያነጋገራቸው።
ፕሬዚዳንት ትራምፕ ከዚህ በፊት ሰርቶ የሚያውቅ ፕሬዚዳንት ነው። አዲስ አይደለም። ካለው ከአሁኑ ከነበረው አሁን ከሚያልፈው ፕሬዚዳንት አገዛዝ ጋር የተለያዩ ናቸው። ፓርቲያቸውም የተለያየ ነው። የተለያየ አመለካከትም አላቸው። ከዚህ በፊት ፕሬዚዳንት ትራምፕ ሲሰራ ስለነበረ ከነበረው ነገሮች ሁሉ ጋር ተያይዞ ጥሩ ስራ ይሰራል ብዬ ገምታለሁ። ኢኮኖሚካሊም ደግሞ ትራምፕ ብዙ ጊዜ ስለሚያወራ ብዙ ለውጥ ያመጣል ብዬ አስባለሁ። በእኔ ደረጃ ብዙ ለውጥ ይመጣል ብዬ አስባለሁ። ለእኛ ስራ፣ እኔ ለምሰራው ስራ ለውጥ ያመጣል ብዬ አስባለሁ።
ከዶናልድ ትራምፕ ፐርሶናሊ ምንም ነገር ኤክስፔክት አላደርግም። እኔ ማንም አይነት ፕሬዚደንት ሊደር ሲመጣ የኔን ላይፍ ቀጥታ ኢምፓክት ያደርገዋል የሚል ሀሳብ የለኝም።
ያው በብዛቱ በዛ እሱ በነበረበት ጊዜ ኮቪድም ስለነበረ ብዙ ነገር መስራትም አልቻለም እና አዲስ ነገር እንግዲህ ይሰራል የሚል ግምት አለኝ። ብዙ ዝግጅት እየተደረገ ነው። የዋሽንግተን ዲሲ አካባቢ መንገዶቹ ሁሉም ነገር እየተዘጋጋ ነው።
ጥሩ ነገር ይሆናል የሚል ተስፋ አለኝ። እኔም
በአካባቢ ባሉ ሰዎች በአንዳንድ ግለሰብ ደረጃ ጠያቂ ያለው ሰዎች በደስታ እየጠበቁ ነው። ሁሉ ነገር ያው የሚሄደው ይሄ የምንኖርበት አካባቢ እንግዲህ የነበረው ፓርቲ ቦታውን የሚለቅበት አካባቢ ነው፣ አዲሱ ፓርቲ የሚመጣበት አካባቢ ነው። ግን እንቅስቃሴዎች ሁሉ በሰላምና በተስተካከለ መልኩ ይከናወናል ብዬ አስባለሁ። ፕሬዚዳንት ትራምፕ ኢናጉሬሽንም ትልቅ ነገር ያመጣል ብዬ አስባለሁ።
በዶናልድ ትራምፕ ወደ ስልጣን መመለስ ዙሪያ ከትውልደ ኢትዮጵያን በተጨማሪ አሜሪካውያንን ማነጋግረናል። እነዚህ የአሜሪካ መራጮች በመጪው የትራምፕ አስተዳደር አዲስ ነገር የሚጠብቁ ሲሆን በሚጠብቋቸው ለውጦች ዙሪያ ግን ከፍተኛ መለያየት አለ። የአሜሪካ ድምፅ ዘጋቢ ስካት ስተርንስ የተለያዩ አሜሪካውያንን አነጋግሮ ያደረሰንን ዘገባ ደረጀ ደስታ እንደሚከተለው አዘጋጅቶታል።
በደቡባዊ ዩናይትድ ስቴትስ ሚሲሲፒ ግዛት መራጮች ከሁለተኛው የዶናልድ ትራምፕ የፕሬዝደንትነት ዘመን በሚጠብቋቸው ነገሮች ይለያያሉ። ባቢ ጆ ሃረል ድምጻቸውን ለትራምፕ ሰጥተዋል።
በእርግጠኝነት ድንበሩንና የሕገ ወጥ ስደተኞችን ጉዳይ ተቆጣጥረው ማየት እፈልጋለሁ። እኔ በተለይ ትንንሽ ልጆችን በሚመለከት በምችለው ሁሉ ለመርዳት ዝግጁ ነኝ። ነገር ግን ልጆቼና የልጅ ልጆቼ ባደኩባት አሜሪካ ሲደሰቱ ማየት ፈልጋለሁ።
ጾታውን ወደ ወንድ የቀየረው የኒውዮርክ ነዋሪ አንጀሎ ማየር በውልደት ከነበራቸው ጾታ የተለየ የጾታ ማንነት ለወሰዱ ሰዎች የሚደረግ የጤና እንክብካቤን እንደሚቃወም አሳውቋል። በሚለው አስተዳደር መጪው ጊዜ ያሳስበዋል።
Republicans watching need to know.
ሪፐብሊካኖች ጾታ ቀያሪዎቹ ልጆችን መንከባከብ ልክ ልጆቻቸው እንደመንከባከብ አስፈላጊ መሆኑን ማወቅ አለባቸው። ምክንያቱም እኛ ይህችን ሀገር የምንመራ ቀጣዩ ትውልድ ነን። ብሩህ ሀሳቦችና ብሩህ የወደፊት ተስፋዎች አሉን።
ሻን ካሽንግ ትረምፕ በኢኮኖሚው ላይ እንዲያተኩሩ ይፈልጋሉ።
በምርጫው ዘመቻ የገቧቸውን ተስፋዎች አጥብቀው የያዙ፣ የአገልግሎት ጉርሻዎች ላይ የሚጣለውን ቀረጽ አስቆማለሁ እንዳሉት ያስቆሙ።
የሚሲሲፒው መራጭ ጄሪ ሄልተን ኢኮኖሚው ቅድሚያ የሚሰጠው ጉዳይ እንደሆነ ይስማማሉ።
ፕሬዚዳንት ትራምፕ የኑሮ ውድነቱን እንደገና እንዲቀንሱልን እፈልጋለሁ። ከእጅ ወደ አፍ መኖር ሰልችቶኛል።
የፔንሲልቬኒያዋ መራጭ ሳሚራ ችሩዋፋይ ትራምፕ በስነ ተዋልዶና በሃይማኖታዊ መብቶቻቸው ላይ የሚኖራቸው ተጽዕኖ ያሳስባቸዋል።
የሴትነት መብቶቼን እያጣው ነው ብዬ አስባለሁ። የሃይማኖት መብቴን የማጣው እየመሰለኝ ነው። ምክንያቱም ክርስትናን ብቻ ማስቀደም እንደሚፈልጉ ተመልክቻለሁ። ይቺ ሀገር ለሁሉም ሃይማኖት ክፍት ናት ብዬ አምናለሁ። አንዱን ብቻ ሳይሆን ሁሉም ሰው ስለ ሃይማኖት ትምህርት ቤቶች ውስጥ መማር እንዳለበት ይስማኛል።
በቴክሳስ የትራምፕ ደጋፊ የሆኑት ሮስ ባሬራ መጪው ፕሬዝደንት ስለ ንግድ ያላቸው ልምድ አገሪቱን ሊያቃና ወይም ወደ ትክክለኛ አቅጣጫ ሊመራ ይችላል ብለው ያስባሉ።
People are tired. What people want here, they want jobs. They want a good economy.
ሰዎች ታክቷቸዋል። ሰዎች እዚህ የሚፈልጉት ስራ ነው። ጥሩ ኢኮኖሚ ይፈልጋሉ። የዋጋ ግሽበቱ እንዲወርድ ይፈልጋሉ። ድንበሩ እንዲጠበቅም ይፈልጋሉ። ዘይትና ነዳጅ ይፈልጋሉ።
ትራምፕ ለሚሲሲፒው መራጭ የል ፍራውስቶ ማድረግ የሚችሉት በጣም አስፈላጊው ነገር ግልጽ አጀንዳ ማውጣት ነው።
I would want him to be straightforward about the policies.
አገሪቷ ላይ ተግባራዊ ሊያደርጉ የሚፈልጓቸውን ፖሊሲዎች ግልጽ እንዲያደርጉ ፈልጋለሁ። ስለዚህ በሪፐብሊካን ፓርቲም ሆነ በዲሞክራቲክ ፓርቲ ውስጥ ያለው እያንዳንዱ ሰው በሚቀጥሉት 4 አመታት ውስጥ የምንጠብቀው ወይም የማንጠብቀው ምን እንደሆነ ማወቅ እንፈልጋለን።
ትራምፕ እንደ አውሮፓ አቆጣጠር ጥር 20 ቀን ዋሽንግተን ውስጥ ቃለ መሐላ ይፈጽማሉ።
በተከታይ የምንመለከተው ደግሞ የትራምፕ የኢኮኖሚ ፖሊሲ ምን ሊመስል ይችላል የሚለውን ነው። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከቀናት በኋላ ቃለ መሐላ ፈጽመው ስራቸውን በይፋ ይጀምራሉ። ቀዳሚ ትኩረት እንደሚሰጡት በተጠቀሰው የኢኮኖሚ ዘርፍ የታክስ ቅነሳን ጨምሮ የኩባንያዎችን ምርታማነት የሚያሳድጉ ማሻሻያዎችን ያደርጋሉ ተብሎ እንደሚጠበቅ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ጠቁመዋል። እንደ መጀመሪያው ፕሬዝዳንታዊ የስልጣን ዘመናቸው የግብር ጭማሬን በተመለከተ ከሀገራት ጋር ውዝግብ ውስጥ የሚገቡ ከሆነ የኑሮ ውድነት ሊባባስ ይችላል ሲሉም ስጋታቸውን ገልጸዋል። ከአፍሪካ ጋር በሚደረጉ የንግድ ትብብሮች አህጉራዊ ግንኙነት ይልቅ ከሀገራት ጋር የሁለትዮሽ ግንኙነት ሊያተኩሩ እንደሚችሉም ባለሙያዎች ተናግረዋል። አስማማው አየነው ተከታዩን ዘገባ አዘጋጅቷል።
47ኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሀውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ 4 ዓመታት ኢኮኖሚን በተመለከተ የተገብሯቸው ቃል በገቡባቸው ጉዳዮች ዙሪያ የአሜሪካ ድምጽ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በምጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ኢኖክ አሰፋ ዶናልድ ትራምፕ የአገር ውስጥ ኢኮኖሚ በተመለከተ ልክ እንደ መጀመሪያው የስልጣን ዘመናቸው ሁሉ አሜሪካ ትቅደም ወይም አሜሪካን ፈርስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ።
የእሳቸው ዓላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው። ይህም ደግሞ የአምራች ኢንዱስትሪዎችን ወይም ማኒፋክቸሪንግ ኢንዱስትሪዝ የምንላቸውን የአሜሪካ ኢኮኖሚ ሲያጣ ለሶስትና አራት አስርት ዓመታት ስለቆየ አሁን መልሰው ወደ አሜሪካ የማስገባት ዓላማ የያዙ ነው የሚመስለው። ኢንፋክት የአሜሪካ የታሪፍ ፖሊሲ ወይም ይሄ የጉምሩክ ፖሊሲያቸው 10% በአጠቃላይ እቃዎች ላይ ለመጣል የግብር ለመጣል አስቧል። እንዲያውም አንዱ የኢኮኖሚ አማካሪያቸው ስቲቨን ሚራን ይባላል ከ20-50% አንዳንድ እቃዎች ላይ ግብር መጣል የሚል ሀሳብ ሁሉ አቅርቧል። እና ይሄ በአብዛኛው ታዳጊ ሀገሮች ላይ ኢንዱስትሪያል ፖሊሲ የምንለው እና ለብዙ ዘመናት የኢኮኖሚ ፖሊሲ ታዋቂ ሰዎች እና ኢንክሉዲንግ አንዳንድ ጊዜ በአሜሪካ የሚገኙ ሰዎች አፍሪካን እንዳታደርግ ይመክሩ የነበረ ፖሊሲ ነው በአብዛኛው። እና አላማቸው አሜሪካን ሀገር ያለውን ስራ ማትረፍ ወይም ፕሮቴክት ማድረግ ሲሆን፣ ነገር ግን እንግዲህ በሂደት አብረን የምናየው ሊሆን ይችላል።
ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻያዎችንና የመንግስትን ወጪ ቅነሳ የኢኮኖሚ ፖሊሲዎች እንደሚተገብሩ የሚናገሩት ደግሞ በማክማስተር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰር እና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው።
በ2017 ዓ ም የታክስ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት በአሜሪካ ከ35% አወርዶ 21% አድርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15% የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪምላይን የማድረግ ብራኬቶቹን ቀንሰው ቀላል የማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ የፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ህጎችን ማቃለል እና ሲምፕሊፋይ የማድረግ የሚል ፖሊሲ አላቸው። ይሄ እንግዲህ ያው ዲሞክራቶች በአንድ በኩል ለኮንሱመር ጥቅም በሚል የካምፓኒዎች ላይ ህግጋትን የማብዛት ቴንደንሲ አላቸው እና ይሄንን አጥሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፒት ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። እንደምታውቀው ዳጅ በፕሬዚደንት ትራምፕ የተቋቋመ ሆኖ ነገር ግን በኢሎን ማስክ እና በቪቬክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖመስ የሆነ አቋም ዋና ዓላማው የመንግስት ተቋማትን የአስተዳደር ህግ መቀነስ፣ በተጨማሪ ደግሞ የመንግስትን ወጪ መቀነስ የሚል ነው። ምክንያቱም ታክሱን ከቀነስከው የመንግስት ተቋማት የገንዘብ አቅም ዝቅተኛ ነው የሚሆነው። ከዛ ጋር በተያያዘ የወጪ አቅማቸውን መቀነስ አለበት እና ያንን ስትሪም ላይ ነው ማድረግ አቋም አላቸው።
ለሁለተኛ ዙር የስልጣን ዘመን ወደ ነጩ ቤተ መንግስት የሚመለሱ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የስልጣን ዘመናቸውም ቻይና ላይ የ10%፣ ሜክሲኮና ካናዳ ላይ ደግሞ በተመሳሳይ የ25% ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸውም አሳውቋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ።
አሜሪካ ከውጭ ነው ብዙ እቃ ከውጭ ነው የምታስገባው እና ይሄ ትሬድ ደፊሲት የምንለው ማለትም ወደ ውጭ የምታወጣው ገንዘብ እና ከውጭ የሚመጣ እቃ ለመግዛት የምታወጣው ገንዘብ እና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው የሚበዛው ወደ ውጭ የምታስወጣው ነው። እና ይህንን ዶናልድ ትራምፕ መቀነስ ወይም መቀየር ይፈልጋሉ እንደ አንድ ኢኮኖሚ ዓላማ የያዙት አካል። ነገር ግን በዚህ መልኩ ከቀጠሉበት እና ተቃራኒው ደግሞ ለምሳሌ ቻይና ባለፈው የግብርና ምርቶች ላይ ከፍተኛ ተጽዕኖ ማድረግ ችላ ነበር እና የአሜሪካ መንግስት የአሜሪካ ገበሬዎች እንዳይቸገሩ ብሎ ብዙ ገንዘብ ለማውጣት ተገደው ነበር። ይሄ ግን መጨረሻ ላይ ምንድን ነው ሊፈጥር የሚችለው? ወደ ሀገር ውስጥ የሚገቡ እቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል፣ ወይንም ሊያባበሰው እንደሚችል ይሰማኛል። አሁንም እንግዲህ በሂደት የምናየው ነው፣ ምክንያቱም በግልጽ አናውቀውም። አንዳንድ ሀገራት ለምሳሌ ኦልሬዲ መለሳለስ የጀመሩበት ነገር አለ እና ምናልባትም ይሄ ኔጎሽዬሽን ነው የሚለው አካሄድ እውነት ከሆነ እና አገራቱ ተለሳልሰው ከፕሬዚዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ላይኖረው ይችላል።
ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች እየቀነሰ በመጣው የዋጋ ንረት ላይ አሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋወቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ።
ያ እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬቱን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ነው? ይሄ ካምፓኒዎቹ ለወደፊቱ ትርፋማነታችን ይጨምራል፣ ምርታማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም። ብዙ ካምፓኒዎች ከሬጉላቶሪ ከአስተዳደራዊ ጫናዎች ነፃ ሆነው ማደግ መቼ የሚችሉ ከሆነ ኢኮኖሚውን የማምረት አቅም ይጨምራል። የታሪፉ ጉዳይ አጠያቂ ነው። ከአሁንም በፊት ፕሬዚደንት ትራምፕ በ2017-16 ዓ.ም ከቻይና በተለይ ከሌሎች ሀገሮች ጋር እንደዚሁ የታሪፍ ጦርነት አካሄዱ ነበረ። ለምሳሌ ከቻይና ጋር የነበራት የአሜሪካ የታሪፍ መጠን ከ3% ተነስቶ ወደ 21% ደርሶ ነበር። ምክንያቱም ፕሬዚደንቱ ኦልሞስት ግማሽ የሚሆነው የአሜሪካ ኢምፖርት ላይ ከቻይና ከሚመጣው ኢምፖርት ላይ የ25% ታሪፍ ጭነው ነበር። ያ ነገሮችን እንዲወደዱ አድርጓል። በዛ ፖሊሲያቸው የሚቀጥሉ ከሆነ ይሄ ብዙ የማይታሰቡ አይነት ኔጌቲቭ አውትካሞች ሊኖሩ ይችላሉ እና በእርግጥ ያንን ያደርጉታል ተመልሶ ከቻይና ጋር ዘሴም አይነት ኃይል ያለው የንግድ ጦርነት ውስጥ ይገባሉ የሚለው ነገር አከራካሪ ነው። በግልጽ የታወቀ አይደለም።
በቀጣዮቹ 4 ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽተም
በመርህ የተመረኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ በአንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር ናቹራል የተፈጥሮ ሀብት የሚያላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደነ አንጎላ አይነት፣ ናይጄሪያ አይነት ነዳጅና ሌሎች ምርቶች የሚያመርቱ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መፍሰስ ጠቃሚ ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም። አሜሪካ አሁን ለኢትዮጵያና ለሌሎች አፍሪካ ሀገሮች የምታደርገው እርዳታ ይህን ያህል ብዙ አይደለም። ስለዚህ በዛ ላይ ደግሞ እርዳታውን በብዛት በምግብ መልኩ ነው የሚሆነው። ዩኤስኤድ የሚያደርጋቸው እርዳታዎች ከአሜሪካ ካምፓኒዎች ላይ ምግብ ገዝቶ ወደ አፍሪካ ሺፕ ማድረግ ነው እና እዛ ላይ ብዙ ለውጥ ይመጣል ብዬ አላስብም። በዓለም ባንክና በአይኤምኤፍ በኩል ወደ አፍሪካ የሚመጣው ገንዘብ ሊቀንስ ይችላል፣ ግን እሱ ኦልሬዲ ኮሚትድ የሆነ ስለሆነ የሚቀንስ ከሆነ በአጭር ጊዜ ውሳኔ ከሁለት ሶስት ዓመት ውስጥ በኋላ ሊሆን የሚችለው። ከሞላ ጎደል አፍሪካ ተጎጂ ነች። ነገር ግን አሜሪካ ጋር ያላት የንግድ መስተጋብር ከፍተኛ ካለመሆኑ አንጻር ጉዳቱ የሚያህል ትልቅ ይሆናል ብዬ አላስብም።
የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአህጉሪቱ ያላቸው መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ የኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ 4 ዓመታትም የተለየ ትኩረት ለአህጉሪቱ ይሰጣሉ ብለው እንደማያምኑ ይናገራሉ።
እና አሁን እየሆነ ያለው ሁለቱ አንጃዎች ወይም ወደ ሶስትም ሊቀየር ይችላል እርስ በርሳቸው እየተወዳደሩ የሚሄዱበት ነው። ይሄ አካሄድ አንዳንድ ጥሩ አጋጣሚዎችን ሊፈጥር ይችላል፣ ግን በአፍሪካ ደረጃ ትንሽ ውዥንብርንም ሊፈጥር ይችላል። ከኛ ጋር ካልሆናችሁ እኛ እንደዚህ አይነት ተጽዕኖ እንጥልባቸዋለን የሚሉ አካሄዶች ሊፈጠሩ ይችላሉ። አፍሪካ ላይ በአጠቃላይ የቻይና ቤልት ኤንድ ሮድ ኢኒሼቲቭ የሚባለው ጥሩ ሄዷል እና ብንመለከተው ባለፉት 20 ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው እንደኔ አስተያየት። አሁንም ራሱ ሲመጣ ወይ ሚነራል ፍለጋ ነው ወይ ደግሞ ቻይናና ራሻን ለማባረር የመጣ ፖሊሲ ነው። መሆን የነበረበት የአፍሪካን ህዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድን ነው ፓርትነርሺፕ መፍጠር ቢችሉ ኖሮ ያ ነበረ እንግዲህ ኢንፍሉዌንስን የአሜሪካን ኢንፍሉዌንስ ሊጨምርላቸው የሚችለው።
አሜሪካ ላለፉት 25 ዓመታት የአፍሪካ እድገትና እድል ድንጋጌ አጓ አማካኝነት ለአፍሪካ ሀገራት ከቀረጽ ነጻ ምርቶቻቸውን ወደ አሜሪካ ገበያ እንዲያስገቡ በሰጠችው እድል ካለፉት 2 ዓመታት ወዲህ የታገደችው ኢትዮጵያን ጨምሮ 35 ሀገራት ተጠቃሚ ሆነው ቆይተዋል። የዩናይትድ ስቴትስ መንግስት የንግድ ውክልና ቢሮ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2022 10.3 ቢሊዮን ዶላር ዋጋ ያላቸው ምርቶች በዚህ እድል አማካኝነት ወደ አሜሪካ ገብተዋል። እንደ አውሮፓውያን አቆጣጠር በ2015 ለ10 ዓመታት የተራዘመው ይህ እድል በዘንድሮ ዓመት ቀጣይነቱን በተመለከተ ውሳኔው የሚጠበቅ ሲሆን ዶክተር አዲሱ ተመራጩ ፕሬዚዳንት ትራምፕ ያራዝሙታል ብለው እንደማይጠብቁ ይናገራሉ።
ፕሬዚዳንት ትራምፕ ቻይና እና በተለይ ሌሎች ያደጉ ሀገሮች ወይም ያደጉ ያሉ ኢመርጂንግ የሚባሉ ሀገሮች በተለይ ደግሞ ቻይና በአጓ በኩል በአፍሪካ በኩል አድርገው ወደ አሜሪካ የአሜሪካን ካምፓኒዎችን የሚጎዱ አይነት ተቋማትን ምርቶችን ወደ አሜሪካ ሊያገቡ ይችላሉ ብለው ያስባሉ እና በተጨማሪ ስለ አፍሪካ የረጅም ጊዜ እድገት ይህን ያህል ይጨነቃሉ ብዬ አላስብም። ከዛ አንጻር አይ ቲንክ አጓዋን የሚያራዝምበት አንጻር በጣም ዝቅተኛ ነው የማስበው። አጓ የሚራዘም ከሆነ ግን አይ ቲንክ ኢትዮጵያ የመመለስ እድሏ የሰፋ ነው። ምክንያቱም ፕሬዚደንት ትራምፕ ስለ ሂውማን ራይትስ እንደምታውቀው ብዙም አይጨነቁም እና በሆነ ምክንያት ይሄ የአጓ ቻንስ የሚሰፋ ከሆነ አይ ቲንክ ኢትዮጵያ በአመት ወይም በሁለት አመት ውስጥ የመመለስ እድሏ ከፍተኛ ነው ያስባል።
አገዋ ከቅርብ ዓመታት ወዲህ እየተዳከመ መጥቷል የሚሉት ሌላው የምጣኔ ሀብት ባለሙያ አቶ ሄኖክ አሰፋ በበኩላቸው ተመራጩ ፕሬዚዳንት ዶናልድ ትራምፕ የሚያራዝሙት ከሆነም በአፍሪካ ያሉ እድሎችን ታሳቢ ባረገ መልኩ እንደገና መቃኘት ይኖርበታል ይላሉ።
የአፍሪካና የአሜሪካ ኢኮኖሚያዊ ግንኙነት ባለፉት 10 ዓመታት አገዋ ላይ ያጠነጠነ ነው ሆኖ የቆየው እና ይሄንን ከቀረጥ ነፃ ወደ አሜሪካ የመላክ መብት ሲሰጥ በተወሰነ መልኩ የኢኮኖሚ እድገትን ፕሮሞት ለማድረግ ጠቅሟል አፍሪካ ሀገራት። ባለፉት ዓመታት ካየነው ግን ትንሽ እየተዳከመ የመጣበት ነገር አለ፣ የመሸርሸር ነገር አለው። ለምሳሌ ብዙ አፍሪካ ሀገራትን በተለያዩ ምክንያቶች ከፕሮግራሙ የማስወጣት ነገር አለ እና ትንሽ የመድከም ነገር አለው። አሁን ምናልባት በዶናልድ ትራምፕ አመራር የመጀመሪያው የአገዛዝ ጊዜያቸውም አገዋ ላይ ብዙ ኢንትረስት አልነበራቸውም። አሁንም ሲመጡ እኔ እንደሚመስለኝ አገዋን ብዙ አቴንሽን የሚሰጡት አይመስለኝም። እንግዲህ ይህን አብረን የምናየው ነገር ይሆናል። ግን አገዋ ፊውቸር ወይም ወደፊት አይመስለኝ ብዙ ጥሩ ነገር እየታየኝ አይደለም በአሁኑ ሰዓት። ምናልባት ግን ጥሩ የሚሆነው የነበረው የአሜሪካን ኢንትረስትን ለማስጠበቅ ሆነ አፍሪካን እንደ ፓርትነር ይዞ ወደፊት ለመቀጠል ግን ጥሩ ሪፎርም ተደርጎ ለምሳሌ በኮንቲኔንታል ደረጃ ከአፍሪካን ፍሪ ትሬድ ኤሪያ ጋር በማያያዝ አንድ ላይ ኮንቲኔንቱን ወደ ጥሩ ዳይሬክሽን የሚገፋ እድል ለማድረግ ቢችል ለምሳሌ ዲጂታል ትሬድ አለ፣ የቴክኖሎጂን በመጠቀም የሚደረጉ ሰርቪሶችን አገዋ ውስጥ መክተት ቢቻል ምናልባት ያንን ብናሰፋ አሁን በሎዌጅ ማኑፋክቸሪንግ ብቻ የሚንቀሳቀስ ወይም ወደ ብልጽግና ሊመጣ የሚችል የአፍሪካ ሀገር ብዙ የሚኖር አይመስለኝም። እና ይሄ ደግሞ አፍሪካ በጣም እየመጣችበት ዳይሬክሽን ስለሆነ በጣም ብዙ ወጣት ስላላት የዓለም ሀገራት በሙሉ ቁጥራቸው እየቀነሰ ነው። እነ ቻይናን እንኳን ብትመለከት በዚህ ዓመት ለመጀመሪያ ጊዜ የህዝብ ቁጥሯ እየቀነሰ መጥቷል። ይሄ ዋን ቻይልድ ፖሊሲ ያስከተለው ቢሆንም ጃፓንን መመልከት ይቻላል፣ ደሴንቲኝ ነው። 17ኛ ዓመታቸውን በዚህ ዓመት የህዝብ ቁጥር ቅነሳ ታይቶባቸዋል። አውሮፓም እንደዛ ነው። አሜሪካም ኔቲቭ አገር በቃ ያዛ የቆየው ነዋሪው ህዝብ የነባሩ ህዝብ ቁጥር እየቀነሰ ነው። ቁጥራቸው ያልቀነሰበት ምክንያት በኢሚግሬሽን ምክንያት ነው። በዓለም ላይ አሁን ምናልባት በተወሰነ መልኩ ህንድ ብትኖርም አፍሪካ ናት ወጣት ህዝብ ያላት የህዝብ ብዛቱም ደግሞ እየጨመረ ያለው ማለት ነው። ይሄ
ለምሽቱ ያዝናቸው የጋቢና መሰናዷችን እነዚህ ነበሩ። በመጪው ሳምንት በሌላ ዝግጅት ዳግም እንገናኛለን። እስከዛው ቸር እንሰንብት።